ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በ1928 ዓ.ም ተመረጠ የፋሽስት ጣሊያንን የግፍ ወረራ ለመከላከል ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መመኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 7 እናሰማለን። አድማጮቻችን፣ የፊታችን ሚያዚያ 27 2010 ዓመተ ምህረት ፋሽስት ኢጣሊያ ተሸንፎ የተባረረበት 77ኛ ዓመት ይከበራል። በቅድሚያ ዜናውን በድጋሚ እነሆ።
እውቁ መምህርና ጦማሪ ስዩም ተሾመና የኦሮሚያ የፍርድ ተቋም ቃል አቀባይ ታዬ ደንዳ ከታሰሩበት 3ኛ ፖሊስ ጣቢያ መለቀቃቸው ታውቋል። ቀድሞውንም ቢሆን መታሰር ያልነበረባቸው ሁለት ሰዎች በወያኔው ኮማንድ ፖስት አስረው ላለፉት ሳምንታት በእስር ቤት ሲሰቃዩ እንደነበር ይታወቃል። በሌላ በኩል ሰሞኑን በጉጂ ዞን በቡሊ ሃሪ ከተማ በጋዚ ኃይሎች የተገደሉ ዜጎች ቁጥር እየጨመረ መምጣቱ ተነግሯል። እስካለፈው ሳምንት ቅዳሜ ምሽት ድረስ 4 ያላነሱ ሰዎች የተገደሉ መሆናቸውና ሌሎች በርከት ያሉት የቆሰሉ መሆናቸውን በማህበረሰባዊ ሚዲያ እየተላለፈ ያለው ዜና ይገልጻል። የወያኔው አዲሱ ጠቅላይ ሚኒስትር በሳምንቱ መጨረሻ ላይ ወደ መቀሌ ተጉዞ ከነዋሪው ጋር ባደረገው ውይይት የወልቃይት ጥያቄ የዲያስፖራ ጥያቄ ነው እንጂ የህዝብ ጥያቄ አይደለም፣ የዲያስፖራ አባላት ወደ ወልቃይት መጥተው ቢመለከቱ የህዝብ ጥያቄ ትምህርት ቤት፣ መብራት፣ መንገድ መሆኑን እንጂ ሌላ ለመሆኑን ይረዱት ነበር ማለቱና የወልቃይት የማንነት ጥያቄን ማሳነሱ በርካታ ዜጎችን ያስቀየመ መሆኑ ታውቋል። ከዚህ በላይ የትግራይን ህዝብ ብቻ አውጥቶ እናንተ ወርቅ ህዝብ ናችሁ በማለት ቀደም ብሎ የወያኔ ቁንጮና አረመኔው መሪ መለስ ዜናዊ የተናገረውን መድገሙ ለሌሎች ህዝብ ያለውን ንቀትና የዝቅተኛነት ስሜት ይገልጻል የሚሉ በርካቶች ናቸው። የኢትዮጵያ ህዝብ ሁሉም ወርቅ ነው በማለት ፈንታ አንድ ብሔረሰብ ንጥሎ ከሌላው የተለየ በማድረግ ያደረገው ጥረት ከወያኔ ቁጥጥር ስር ያልወጣ መሆኑን ያሳያል የሚሉ በርካቶች ናቸው። ግለሰቡ እሁድለት በአዲስ አበባ ሚሊኒየም አዳራሽ የተሰጣቸውን የወያኔ ባንዲራና የአባይን ምስል የሚያውለበልቡ 25000 የሚሆኑ የወያኔ ካድሮች አባላትና ደጋፊዎች በተገኙበት ባደረገው ንግግር በተግባር እስኪውሉ አጠራጣሪ የሆኑ ተስፋዎችን ሰጥቷል። ከተናገራቸው መካከል የጸጥታው ተቋም የፖለቲካ መገልገያ እንዳይሆን እንደሚያደርግና ነጻና ርትዓዊ ምርጫ እንዲካሄድ የሚጥር መሆኑ መግለጹ ይታወቃል። የወያኔ ባለስልጣኖች ስልጣን ከያዙ ጀምሮ የማይጨበጥ ተስፋ በመስጠት ህዝቡን ሲያታልሉ መቆየታቸውና በተቃራኒው ግን ህዝብን ሲያፍኑ ሲገድሉ መቆየታቸው የለመደባቸው መሆኑን የሚገነዘቡ ክፍሎች የአብይም ቃሎች በተግባር እስኪውሉ ድረስ ዋጋ የለውም እያሉ ይገኛሉ። በአሁኑ ወቅት ያስቸኳይ ጊዜ አዋጅ አለመነሳቱና አሁንም ዜጎች በብዛት መታሰራቸውና መገደላቸው የቃላት ጋጋታ ለውጥ ሊያመጣ እንደማይችል ያረጋግጣሉ ይላሉ። ከተለያዩ የጎረቤት ሀገሮች ተሰደው ወደ ኢትዮጵያ የመጡ ስደተኞች ቁጥር በመጋቢት ወር 917000 ደረሰ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ካወጣው ዘገባ ማወቅ ተችሏል። ከታህሳስ አጋማሽ እስከ መጋቢት አጋማሽ ባሉት 3 ወራት ብቻ ከ22000 በላይ የሚሆኑ ሰዎች ከደቡብ ሱዳን ከኤርትራ ክፍለ ሀገርና ከሶማሊያ ወደ ኢትዮጵያ የገቡ መሆናቸውን ዘገባው ጠቅሶ አነስተኛ ሆነው የእርዳታ መጠን ለማስተካከል ከ650000 ስደተኞች ላይ የራሽን ቅነሳ መደረጉንና ችግሩን ለማስወገድ የ80 ሚሊዮን ዶላር እርዳታ ከረጂዎች የተጠየቀ መሆኑን ገልጿል። በተያያዘ ዜና በግጭትና በድርቅ ምክንያት በኢትዮጵያ ውስጥ ቤት ንብረታቸውን ጥለው የተፈናቀሉ ዜጎች ቁጥር ከ2 ሚሊዮን በላይ እንደሚገመትና ተፈናቃዮቹ በከፍተኛ ችግር ውስጥ የሚኖሩ መሆኑን በተደጋጋሚ ተገልጿል። በአዲስ አበባ ባምቢስ ተብሎ የሚጠራው የምግብ ግሮሰሪና የሌሎች ሸቀጣሸቀጦች መሸጫ ሱፐርማርኬት በገንዘብ ምንዛሪ እጥረት ምክንያት ለመዘጋት እየተቃረበ መሆኑን የግሮሰሪው ባለቤት ሪፖርት እንደተባለ አፍቃሪ ወያኔ ጋዜጣ መግለጫቸውን ተዘግቧል። ላለፉት 67 ዓመታት በስራ ላይ የነበረው ባምቢስ የተባለው ተቋም ባለቤት ለጋዜጣው በሰጡት ማብራሪያ አብዛኞቹ ደንበኞቻቸው የውጭ አገር ዜግነት ያላቸው ነዋሪዎች መሆናቸውን ጠቁሞ ከአመት በፊት የጠየቁት የውጭ ምንዛሪ እስካሁን ባለመፈቀዱ ምክንያት እንደ ልብ ዕቃ ለማስመጣት አለመቻላቸውን ተናግረዋል። ከዚህ በተጨማሪ ከውጭ የሚመጡትን የምግብ ዕቃዎች ለማስመርመር የምግብ የመድኃኒትና የጤና ክብካቤ አስተዳደርና ቁጥጥር ባለሥልጣን የተባለው ተቋም ከፍተኛ ወጪ የሚጠይቃቸው መሆኑን ተናግረዋል። በዚህ ምክንያት ሥራውን ለመዝጋት እየተቃረቡ መሆኑን ለጋዜጣው ገልጸዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት
ክፍል 7 ምዕራፍ 14 በአሸንጌ ሐይቅ ከወጣቱ ስዊድናዊ ሚስዮን ጉብኝት በኋላ ራስጋሳ ከወትሮው ልምዳቸው ውጭ በፍጥነት ወደ ሰሜን ጦር ግንባር ጦራቸውን ይዘው መገስገስ ጀመሩ። እስከዛሬዋ ቀን ድረስ ወታደሮች ድንኳኖችን ነቃቅለው ወታደሩም ከያደረበት ጥሻ ተሰባስቦ ለጉዞ እስኪዘጋጁ ድረስ ሁለትም ሶስትም ሰዓት በተንቀሳቃሽ ሱፋናቸው ላይ ተቀምጠው ወይ የአካባቢውን ነዋሪዎች ችግር ይፈታሉ አሊያም ዝም ብለው ከበታች ሹማምንት ጋር እየቀለዱ ያወራሉ። አንድም ቀን ለጉዞ ተጣልፈው አያውቁም ነበር። ብዙ ጊዜ በተደጋጋሚ ማለት ይቻላል ራስካሳን ወደ ሰሜኑ የጦር ግንባር በተቻለ ፍጥነት ቶሎ ቶሎ እንድንሄድ በወተውትም ሁሌም ትከሻቸውን በግድለሽነት ነቅነቅ አድርገው ያ ፈገግታቸው ሳይለያቸው አይዞን የምሰራውን ነገር አውቃለሁ አይነት ነገር ይመልሱልኝ ነበር። አዎ ራስካሳ ፍጹም እርግጠኛ ነበሩ የጣሪያን አውሮፕላኖች ጦራቸውን እንደማይደበድቡ። የድልድይ የጦር ሰፈር ለቀን ከወጣንበት ቀን ማለዳ ጀምሮ ገና ከመንጋቱ በፊት ከጥቂት አጃቢ የክብር ዘብ ወታደሮቻቸው ጋር ብቻ የጦር ሰፈሮቻችንን ለቀው ወደፊት መሄድ ጀመሩ። ጠዋት ከእንቅልፌ ስነቃ ራስካሳ ገና ድሮ ከጦር ሰፈር ወጥተው ሄደዋል። እንኳንችም ትናንት በዚህ የጦር ሰፈር ለመቆማቸው ምንም አይነት ምልክት ሳይታይ ድራሻቸው ጠፍቷል። አዎ በራስካ ሰፈር ከተዛስ ወታደሮች ነግቶ ፀሐይ ከመውጣቷ በፊት ነቃቅለው በመጋዣዎች ጭነው ወደፊት ሄደዋል። አሁን ራስካሳ ጣሊያኖች በጉዟችን ላይ ባሮፕላኖቻቸው በቦምብ ይደበድቡናል የሚል ስጋት አድሮባቸዋል። ግን ይህን ድንገተኛ ስጋታቸውንና ፍርሃታቸውን እንዴት ብሎ መረዳት ይቻላል? ብቸኛው ማብራሪያ ስዊድናዊው ኒልስትሮም ይዞት የመጣው የጣሊያኖች ደብዳቤ ብቻ ነው። አሁን ጓዴ ብራየርም ከንቀልፉ ስለተነሳ በፍጥነት ተጉዘን የራስካሳን ጦር ቢያንስ ጅራፉን መያዝ አለብን። ለኛ ፈረንጆች ደህንነት ጥበቃ 20 የሚያህሉ ወታደሮች ቢኖሩም ዛሬ ከኔ ከብራየርና ካቶ ተሰማ በስተቀር አንዳቸውም የኛ ጠባቂ ወታደሮች ባጠገባችን የሉም። እንዲህ በዚያ ሁሉ የባላገር ወታደሮች መሃል ካቶ ተሰማ ጋር ብቻችንን እንደቆም ራቅ ብሎ በእኛ ላይ የሚፎክሩና የሚዝቱ ወታደሮችን መስማት ጀመር። የኛ ጠባቂዎች በጦር ሰፈር ሲንቀዋለሉ ባጠገባችን ያሉና የኛ ጠባቂ አቶ ተሰማ ብቻ ናቸው። አቶ ተሰማ እነዚህን ባላገሮች እንደምን ብቻቸውን ማቆም ማገድና እኛ ጣሊያኖች እንዳልሆንን ማስረዳት ይቻላቸዋል? ስድቦቹና ዛቻዎቹ እየቀረቡና እየጠነከሩ መጡ። እነዚህ ጣሊያኖች እዚህ ምን ይሰራሉ? ይላል ከፎካሪዎቹ አንዱ። ወይ ጉድ ወይ ድፍረት ይላል ሌላው። ጉድ ጉድ አገራችንን መውረራቸው መድፈራቸው አንሶ እዚሁ ማላችን እንሸራሸራሉ ይላል ሌላው። ጎበዝ ምን አተካራ ያስፈልጋል? እዚሁ በእነዚሁ ላይ ጣሊያኖችን መግደል እንጀምር ሌላው ሐሳብ ያቀርባል። ታማኙና ደፋሩ የኛ ጠባቂ ወታደሮች አለቃ አቶ ተሰማ ተመንጃቸውን አቀባብለው ዘቅዝቀው እንደያዙ ተው ተው የራስ ካሳ ፈረንጆች ናቸው ተው ብያለሁ ተው እያሉ በእነዚህ በሚሳደቡና በሚዝቱ ወታደሮች ማል እንደተቆጣ ነበር ሲያጉረተርቱ፣ ያ ይሳደብ ይዝት የነበረው የባላገር ወታደር መንገዱን ከፈተልን። እናም አቶ ተሰማ ፈረሶቻችንን ስላመጡልን ከነዚህ ወደፊት ከሚጠብቀን መከራ ከወዲሁ ሊገላግሉን ከተነሱት ኢትዮጵያውያን የገበሬ ወታደሮች ኤራ ወጥተን የራስ ካሳን ዋና ቀዳሚ ጦር ፍለጋ ወደፊት ሄድ። በበኩሌ በእነዚህ ኢትዮጵያውያን የገበሬ ወታደሮች አልፈርድባቸውም። ጣሊያኖች ናቸው የሀገራቸውን ድንበር ጥሰው የገቡት። ጣሊያኖችን ባገኙት ቦታና አጋጣሚ ሁሉ ቢገሉ የሚቀወምም ሆነ የሚቀየም ልብ የለኝም። ችግሩ ታዲያ እነዚህ የባላገር ወታደሮች በአውሮፓ ጣሊያኖች ሌላ ሌሎች የአውሮፓ ሀገሮች ውስጥ ሌሎች ፈረንጆች መኖራቸውን አለማወቃቸው ነው። የነገራቸው ያስረዳቸው ሰው የለምና ለነሱ ቆዳው ነጣ ያለ ፈረንጅ ሁሉ ጣሊያን ነው። ጣሊያን ደግሞ ጠላት ነው። ጠላት እስከሆነ ድረስ ለጠላት የተደገሰው ድግስ ሁሉ እስከን ጥፍጣፊው ይገባዋል። በጉዞአችን ገፍተን በየሸለቆው በየጅረቱ ታጉረው በፍጥነት ወደፊት እንዳንሄድ ከሚያግዱን ከብቶችና የጭነት አጋሰሶች ጋር እየተጋፋን ስንጓዝ ቆይተን በመጨረሻ ከፊት ለፊታችን ወደፊት የሚሄዱ ጸጉራቸውን እንደ ማንኛውም ኢትዮጵያዊ ጦረኛ ሁሉ ያጎፈሩ ታጣቂ ፈረሰኛ ወታደሮችን ማየት ጀመርን። ምንጊዜም ቢሆን ለምን እንደሆነ በማይገባኝ ምክንያት አብዛኛው የራስ ካሳ የክብር ዘብ ወታደሮች ካላቸው የኢትዮጵያ ወታደሮች የደንብ ልብስ ኮቱን ብቻ ለብሰው በላዩ ላይ ነጠላቸውን ወገባቸው ላይ አስረው ዝናራቸውን በላዩ ላይ ጠምጥመው በፈረሶቻቸው ላይ ተጀንነው እንደ ሁል ጊዜው ሁሉ ሲሄዱ አየን። እነዚህ በትክክል የራስ ካሳ ወታደሮች ናቸው። ይሄ ማለት ደግሞ ወደ ራስ ካሳ እየተቃረብን መተናል ማለት ነው። እናም እነዚህ የራስ ካሳ ወታደሮች ጋር ተቀላቅለን ወደፊት ሄድ። አሁን ከነዚህ የራስ ካሳ ወታደሮች ጋር የያዝናትን የሸለቆ መንገድ ተከትለን ብንሄድ እርግጠኛ ነኝ ወደ ዋናው መንገድ እስክንወጣ 2-3 ሰዓት ይፈጅብናል። እነዚህ ወታደሮች ግን እስከዛሬ ባረገጡት ምንም በማያውቁት መሬት ላይ ሁሉ በታላቅ ፍጥነት አካባቢውን የማጥናትና ቶሎ የመወሰን ልዩ የተፈጥሮ ችሎታ አላቸው። አንዱ መትረየስ በትከሻው የተሸከመ ቆፍጣና ጎረምሳ ጦረኛ የሸለቋ መንገድ ለቆ እጅግ በሚያስደንቅ በትከሻው ምንም ነገር እንዳልተሸከመ ሁሉ ገደሉን እየቧጠጠ ወደ አፋፍ ወጣ። አለቃ ነገር ነው መሰለኝ በርካታ ወታደሮቹ ተከትለውት ከሱ ፍጥነት በማይተናነስ ሁኔታ ገደሉን ወጥተው አፋፍ ላይ ያንን መትረየስ እስካሁን ከትከሻው ያላወረደውን የጦር አለቃቸውን ከበው ቆመው ቁልቁል የሰራዊቱን አካሄድ መቃኘት ጀመሩ። አዎ ከዚያች አፋፍ ላይ ሆኖ የራስ ካሳን ጦር አካሄድ በትክክል ማየት ይቻላል። እናም ወጣቱ ሹም አካባቢውን በፍጥነት ካጠና በኋላ ለራስ ካሳ ማረፊያ የሚሆን ቦታ ፍለጋ ከነ ጦሩ ወደፊት ሄደ። ብዙም ሳይቆይ ጩኸትና ልልታ ከርቀት መስማት ጀመር። የራስ ካሳን ወደ ቀበሌያቸው ወደ አምባቸው መምጣት የሚያበስሩ የቀበሌው ነዋሪዎች የእንኳን ደህና መጡ ልልታ ነበር። እነዚህ የዚች አምባ ነዋሪዎች ጌታቸው ራስ ካሳ በቀበሌያቸው አረፍ ብለው አንዳንድ የቀበሌውን ችግሮች ይፈቱልናል፣ መልክ መልኪያስ ይዙልናል ብለው ያምናሉ። የድልና ያጋጣሚ ነገር ሆኖ ጌታቸው ዛሬ በቀበሌያቸው አረፍ ብለው የማይቀዩ ከሆነ እነዚህ መንደርተኞች ለጎረቤት ቀበሌዎች አፋፍ ላይ ቆመው ጮክ ብለው በመጣራት ራስ ካሳ ወደ ጎረቤት ቀበሌ መዝለቃቸውን ያበስራሉ። እንዲህ እየጮሁ ከገደል ማሚቶች ጋር ህብረት ለመፍጠር ዜናውን ያሰራጩታል። ቀላልና ምንም ገንዘብ የማያስወጣ የመገናኛ ዘዴ፣ የኢትዮጵያውያን ጥንታዊ ቀላል ስልክ። ቀዳሚው የራስ ካሳ ታጣቂ ጦር በቀኛዝማች አበበ እየተመራ ከራስ ካሳ ቀድሞ ወደፊት ሲሄድ ከዚህ ጦር ቀጥሎ ራስ ካሳ በክብር ዘብ ወታደሮቻቸው ታጅበው በወርቅ ጌጥ በተሸለመችና ባጌጠች በቅሏቸው ላይ ተቀምጠው ይሄዳሉ። ከዚች ወርቃማ በቅሎ ኋላ አንድ ፈርጠምና ረዘም ያለ ጥቁር አሽከራቸው ጥቁር ቀለም ያለውን የዘር ሐረጋቸውን ምልክት በብር ተከትቦ ያጌጠውን በትረ መንግስታቸውን ይዞ ይሮጣል። ይቺ ለዚች አሽከራቸው ብቸኛ ስራው ነች። ከዚህ በትረ መንግስት ያሽ ኋላ ሁለተኛው አሽከራቸው ተንቀሳቃሽ ዙፋናቸውን ተሸክሞ ሱክ ሱክ ይላል። ለዚህኛውም አሽከራቸው ተንቀሳቃሽ ዙፋኗን ተሸክሞ የራስን ፈረስም ሆነ በቅሎ ዱካ ተከትሎ መሮጥ ብቸኛው ስራው ነች። ዛሬ ደጃዝማች ወንደሰን በተለመደው ቦታው የለም። ደጃዝማች ወንደሰን የአባቱን ግማሹን ያህል ጦር እየመራ በበጅሮን ድለት ይበሉት አጅቦ ያንድ ቀን መንገድ ያህል ርቆና ቀድሞ ወደፊት ሄዷል። ከራስ ካሳና ካጀባቸው የክብር ዘባቸው ጦር ኋላ የንጉሠ ነገሥቱ አማካሪ ቀኛዝማች ደህኔ ይሄዳል። እኛም ከዚሁ ቀኛዝማች ጋር ተቀላቅለን ከጎኑ መሄድ ጀመር። እንዲህ ከቀኛዝማች ደህኔ ጋር ስንሄድ ሶስተኛው የራስ ካሳ የግል አሽከር በጀርባው አንዲት ከፍ ያለች ተጣጣፊ ወንበር ተሸክሞ በሁለቱ አሽከር ጓደኞቹ ላይ ለመድረስ ሲሮጥ ተጣጣፊዋ ወንበር ላይ በወርቅ ቀለም በተቀባች አንዲት ብረት ላይ ሜድ ኢን ቼኮስሎቫኪያ በቼኮስሎቫኪያ የተሰራ ይላል። ይገርማል። የቼኮስሎቫኪያ ምርት በገጠሪቱ ኢትዮጵያ ማየት ምን ያህል ያስገርማል። ከኛ በኋላ አብዛኛው ሹማምንት አስቂኙን ጥቁር ሹሏን በርኖስ ደርቦ ሲሄድ ያለባበሳቸው በአውሮፓ በመካከለኛው ዘመን ጊዜ የነበሩትን ዘራፊ ሽፍቶችን አስመስሏቸዋል። እንዲህ በዚህ መልክ ስንጓዝ ከአዲስ አበባ ጋር ረዘም ላለ ጊዜ ግንኙነት አልነበረንም እና እነሆ ዛሬ የኛ ስልከኞች ገመዶቻቸውን ዘርግተው ግንኙነት ከአዲስ አበባ ጋር ለማድረግ እየሞከሩ ነው። መላው ዓለም ስለዚህ ጦርነት ምን እያለ እንደሆነ ምንም የምናውቀው ነገር የለም። ጣሊያኖች እንኳን የት ደርሰው እንደሆነ እስካሁን የሰማነውም የምናውቀውም ነገር የለም። ምናልባት መቀሌም በእጃቸው ወድቃ ሊሆን ይችላል። ምናልባትም ጣሊያኖች ወደ አምባላጌ ዘልቀውም ሊሆን ይችላል። ብቻ ምንም አናውቅምና ጠቅላላ ተስፋችንን በዚህችው ስልክ ላይ ጥለን በታላቅ ትዕግስት መጠበቅ ጀመር። የስልክ ግንኙነት ለማግኘት ሁለትም ሶስትም ሰዓት ምናልባትም ከዚያም ጊዜ በላይ ሊፈጅ ይችላል። አንዳንዴ ቀኑን ሙሉ ተሞክሮ ፈጽሞ ላይሳካ ይችላል። ለጊዜው የምናውቀው ነገር ቢኖር የራስ ስዩም መንገሻ ጦር ባድዋ ከሶስት ክፍለ ጦሮች ጋር ተዋግቶ የማይሆን መሆኑን ሲረዳ ወደ ተንቤን ሄዶ የእኛ ጦር እስኪደርስ ድረስ በጫካ መግባቱንና የጣሊያኑ ጦር ያለብዙ ችግር በትግራይ መሬት ላይ እየተንሸራሸረ ወደፊት መሄዱን ብቻ ነው። ምዕራፍ 15 የጠላት ጦር ከፊታችን። ቀኑ ጥቅምት 24 ቀን 1928 ዓመተ ምህረት ነው። ጣሊያን የኢትዮጵያን ድንበር ጥሳ ከገባች ድፍን ወር መሆኑ ነው። የራስ ካሳ ጦር ወደ ሰሜን ገስግሶ ወራሪውን የጣሊያን ጦር ወደ መሃል ሀገር ዘልቆ እንዳይገባ ተዋግቶ ማቆም አለበት። ከመጀመሪያው ወደ መሃል ሀገር ከሚገሰግሰው የጣሊያን ብርጌድ ወይም ክፍለ ጦር የሚለዩን የተወሰኑ ተራራዎችና ብዙ ሰርጥ የሚበዛባቸው አስቸጋሪዎቹ የቆላማው ቀበሌ መንገዶች ብቻ ናቸው። ላማታ ራስ የሬዲዮ ኦፕሬተሮችን አስጠርተው ከንጉሠ ነገሥቱ ጋር ያገናኟቸው ዘንድ አዘዙ። የሬዲዮ ግንኙነት ምን ያህል አደገኛ እንደሆነና በቀላሉ ሊያጋልጠን እንደሚችል ቢወተውትም ራስ ካሳ ሳቅ ብለውና ትከሻዬን ቸብ ቸብ እያደረጉ አይዞህ፣ እኔና እሳቸው የምስጢር ቃል አለን፣ ተረነጋግረንበታል፣ ከንጉሴና ከኔ በቀር ማንም አያውቀውም አሉኝ። በኋላ ላይ እንደታየው እውነት ነበረኝ። ራሱ ማርሻል ባዶሊዮ ብዙ ጊዜ ከንጉሠ ነገሥቱ የሚተላለፉ ወታደራዊ አመራሮች በሰሜን ካለው የኢትዮጵያ ከፍተኛ የጦር መሪዎች ሳይደርስ እጁ ይገባ እንደነበር አምኖ ተናግሯል። ኢጣሊያን የሬዲዮ ኦፕሬተሮች ከንጉሱ የሚተላለፉና ለኛ ቀልጣፋ ኦፕሬተሮች እንኳን ለፍቺ ጊዜ የሚወስዱ መመሪያዎችን ያላንዳች ቁልፍ በቀላሉ ይፈቱ እንደነበር በኋላ ላይ አይተናል። እዚህ ሁሉ ሌላ የኛ ኋላ ቀርና ደካማ ሬዲዮ ልትስበው የማትችለውን የሬዲዮ ትዕዛዝ በቀላሉ ስበው እጃቸው ያስገቡ ነበር። አዎ እቺ መከረኛ የማትረባ ሬዲዮ አንድ ቀን የሰፈርንበትን ቦታ አጋልጣ ለጠላት እንደምትሰጠን የነበረኝ ፍራቻ ትክክል ነበር። አንድ ቀን ማለዳ ራስ ካሳ ከጥቂት ወታደሮች ጋር በቅርብ ወዳለች አንዲት ጥንታዊት ቤተክርስቲያን እንደሄዱ እኔም በድንኳኔ ተቀምጬ በቁራጭ መስታወት ፊቴን እያየሁ ጢሜን ለመላጨት ስታገል አንድ አሽከር ከድንኳኔ በራፍ ተገትሮ ጣሊያኖች መጡ፣ ጣሊያኖች መጡ፣ ቶሎ ቶሎ ጌታዬ እያለ ይዘላብት ጀመር። አሽከሩ በጣም ተረብሿል። ጣሊያኖች ከኛ ቢያንስ 200 ኪሎ ሜትር ርቀው እንዳሉ በተሰባበረ አማርኛ ላስረዳው ስሞክር ለኔ መናገሩ አጉል ድካም መስሎ ስለተሰማው ጣሊያኖች መጡ፣ ጣሊያኖች መጡ እያለ በየድንኳኖች በራፍ ጩኸቱን ለቀቀው። ሁኔታው አስገርሞኝ ከድንኳኔ ስወጣ የሚያጉረመርም የአውሮፕላን ድምፅ ሰማውና የጦር ሜዳ መነጽሬን አስተካክዬ ሰማዩን ቃኘው። አዎ ባለ ሶስቱ ሞተር ትልልቆቹ የጣሊያን አውሮፕላኖች ነበሩ። በግምት 2000 ሜትር ከፍታ ላይ ተንሳፈው ወደኛ ይበሩ ነበር። የኔ ተንቀሳቃሽ ድንኳን ሁሌም የምትቆመው ከራስ ትላልቅ ድንኳኖች ጎን ስለሆነ ለጀማሪ አውሮፕላን አብራሪም ቢሆን በቀላሉ ኢላማ ውስጥ የምትገባ ነበረች እና የቃ ንብረት ለማሸሽ ቀርቶ የገዛ ነፍሴን ለማዳን መሸሸጊያ ቢጤ እንኳን ለመፈለግ ዘግይቶ ነበር። በርካታ ወታደሮች ጠመንጃቸውን እየፈላለጉ ድንጋይ ተንተርሰው ለተኩስ ተዘጋጅተዋል። በርከት ያሉ ሴቶችና ሕፃናት በመረበሽ ከወዲያ ወዲህ ነፍስ አውጪኝ ይሮጣሉ። አውሮፕላኖቹ በሰፈራችን አናት ላይ ሲያንዣብቡ ሰፈራችን ቀውጢ ሆነች። ተራራውን ታቅፎ የመሸገው ጦራችን በእነዚህ የሰይጣን ቆርቆሮዎች ላይ የጥይት ናዳውን በከንቱ አከፈከፈው። አብዛኛው ወታደር አውሮፕላን ሲያይ የመጀመሪያው ጊዜ በመሆኑ ጎበዝ ተኳሽነቱን አገር ምድሩ የመሰከረለት ጀግና እንደምን ይችን ቆርቆሮ ሊስት እንደቻለ እያሰበ ይገረማል። ብቻ ከአሮጌ ጠመንጃዎች አፍ ቡልቅ እያለች የምትወጣው የባሮድ ጭስ ለጣሊያን ልምድ ያላቸው አብራሪዎች የጦራችንን አሰፋፈር አጋልጣ ሰጠች። አውሮፕላኖቹ ሰፈራችንን ቃኝተው ሲያልፉን ያላዩ መስሎን ለጊዜው ተደሰት። ግን ብዙም ሳይቆዩ የሸንጌን ሐይቅ ዞረው በጦር ሰፈራችን አናት ላይ ዝቅ ብለው ሲበሩ እንዳገኙን ተረዳን። ከአሁን በኋላ ጥንቁቆችና ለጣሊያን አውሮፕላኖች የቦምብ ውርጅብኝ ዝግጁ መሆን እንዳለብን ሁላችንም ተረዳን። ራስ ካሳ ከቤተ ክርስቲያን እንደተመለሱ በአስቸኳይ ሽማምንቱን ለምክር ጠርተው ከመከሩ በኋላ تشاري فتنات كتاليانو تشبون برجبين مكالاكي عمشيك اندي كفر لشو مامنتو تيزاز ستو حسابو بتمترونا تقامي نبار جن يتبقى مدر تقباراوي مادرق أستشكارينا فزمو يميتشال نگر نبار انقوان تراو يقبري والتدري كرلنا اللو كمي بالو تلالك شو مامنت انقوان يا اندي كفر يتاززو تاليانو تشارو بران يبون برجبين مكالاكي وي مششاكي عمشيك من اندامي مسلنا انديتس مكوفر اندال لبت يميوك اندمسو النبارم نزي مونو اون كسواشي كمي بلتو يراس كاسا سراوي توست اند كتكي فوراف بثيت بانتي سببا بانجليز امباسي قبيوست كاورو بلان بومب مكالاكي عمشيك سي كوفر يا يو تادر تغنيا كلكو ناوان ناو تشكرغن ኢትዮጵያውያን የጉልበት ስራ ከበሽታ በላይ አጥብቀው የሚጠሉ መሆናቸው ነበር። ራስካሳ በዚህ በእንግሊዞች ኤምባሲ ምሽግ ሲቆፈር ባየወታደር ተቆጣጣሪነት ምሽጉን እንዲቆፈር ሁሉም ሹሞች የምሽጉን አቋፋፈር ቆመው እንዲያዩና እንዲያጠኑ ካዘዙ በኋላ ሙሉ ኃላፊነቱንም ለቀኛዝማች አበበ አሳልፈው ሰጡ። ምስኪን ቀኛዝማች አበበ ቀኑን ሙሉ ከድንኳን ወደ ድንኳን يروتا شمامن تون يمشغون اقفافر اندي ملكتو سيمات سنوالا كنياز ماش اببا اندي كانو ملو سيروتي والبت لمنا بوتيت اصازاين نبار سباشو تور وست دي كفر ودتا سباو مشغ بوتا بكيالوت تكيت شموش بچا نبارو كاروت شموش راس كاسا انيان لمازز من مبت يلون بلو انديو بيجد انقواناتشو ورياتشون سيسلقو والو ብዙም ሳይቆይ ሌላ ሁለተኛ ችግር ተፈጠረ። ያም ችግር ምሽጉን ማነው የሚቆፍረው? እንደገና ምሽጉን ቆፋሪ ሰው ሲፈልጉ ቆይተው በመጨረሻ ላይ አንድ የተገዛ ባሪያ አገኙና ይዘውት መጡ። እንግዲህ ካውሮፕላን ቦምብርጅብይ መከላከያ ወይም መደበቂያ ምሽግ ባንድ ባሪያ ጉልበት መቆፈር አለበት ማለት ነው። አንድ ሰው ብቻውን ምሽጉን ሲቆፍር ሌሎቹ ቆመው እያዩ ይስቁ ነበር። ትልቁ ኃላፊነት የተሰጠው ቀኛዝማች አበበም ቢሆን ችግሩ ይህን ያህል ያስጨነቀው አይመስልም። እሱም ከመሰል ጓደኞቹ ጋር ቆመው እያወራ ይስቅ ነበር። እንደማየው ይህ ምስኪን ሰው ይህን ምሽግ በሳምንትም ቆፍሮ አይጨርስም። ለምን ሌሎች ወታደሮች በቆፋሮ አይረዱትም? ይሄ ቆፋሮ ለአንድ ሰው አድካሚና ረጅም ጊዜ ይወስዳል እኮ ስል ቀኛዝማች አበበን ጠየቁት። ሌሎች ቀኛዝማች በመገረም እያየኝ እዚህ ማን አለ ብለው ነው ጌታው አለኝ በግልጽነት። ወዲያው በአካባቢው ዝም ብለው ወሬ ወደሚሰልቁት ወታደሮች ጣቴን ቀስሬ ሳሳየው ቀኛዝማች አበበ አሁን ኮስተር ብሎ ጌታው እነዚህ እኮ ወታደሮች ናቸው አንዳቸውም ዶማና ካፋሽ ብለው ያነሱ አለኝ። ቀኛዝማች አበበ እውነቱን ነበር። በኋላ ላይ እንደተረዳው የኢትዮጵያ ወታደር ምንም እንኳን ለራሱ ደህንነት ቢሆንም ራሱን ዝቅ አርጎ ጉድጓድ ቆፍሮ አይደበቅም። መደበቅ ማለት ፈሪና ወራዳ ማለት ነው። ቢያንስ ለገበሬው ወታደር በተቀላላው የጦርነት ጊዜ የራስ ካሳ ሰራዊት አንድም ከአውሮፕላን ቦምቦች መከላከያ ምሽግ ቆፍሮ አያውቅም። በሰፊው የተወራለትና በአውሮፓ በሚታተሙ ጋዜጦች ተጋኖ የተነገረለት የመቅደላው ምሽግ ምናልባት ታላቁ የጦር መሪ ዳግማዊ ቴዎድሮስ ከእንግሊዞች ጦር ለመከላከል የገነባው ቅርስ ካልሆነ በስተቀር የራስ ካሳ ጦር አንድም ምሽግ ለመገንባት አልሞከረም። ማምሻው ላይ ወደዚያች ባንድ ሰው ወደምትቆፈር ምሽግ ቤት የምሽጓ ብቸኛ ቆፋሪ በስራው ላይ አልነበረም። በሁለተኛው ቀን ያ ሰው ወደ ምሽግ ቆፈራ ስራው ብቅ ሳይል ቀረ። ምሽጉም እንደተጀመረ ሳያልቅ በዚያው ቀረ። በሚቀጥለው ቀን ገና ጎሳይ ቀጥ አቶ ተሰማ ተሰቀሰኝ። ምነው አቶ ተሰማ እንዲህ በማለዳ ብላቸው የለም ይነሱ ቶሎ ይበሉ ጌታ ይነሱ። አቶ ተሰማ ሞቶታቸውን ቀጠሉ። እንደነገሩ ቀልጠፍ ብዬ ለባበስኩና ጠመንጃዬን አንግቼ አይኔን እያሻሸው ከድንኳኔ ወጣው። ሁለቱ የራስ ትልልቅ ድንኳኖች ያለወትሯቸው ያለዘብ ተገትረዋል። ያ ብቻ ሳይሆን ሰፈሩ ጭር ማለቱ አስገርሞኝ ወደ አቶ ተሰማ ስዞር አቶ ተሰማ ያንን ልንግርተኛ ሳቃቸውን እየሳቁ አዩ ጌታው የኛ ራስ በጣም ብልህ ናቸው አሉና አሁንም እየሳቁ በመቀጠል ራስ ተናት ማታ ለወታደሮቻቸው በለሊት ሰፈር ደቀው በተራራው ጫካ ውስጥ እንዲመሽጉና አንዳንድ የጦር ሽሞች ድንኳኖቻቸውንም እንዳለ እንዲተቡ ማዘዛቸው ናጫወቱኝ። በመቀጠልም አየህ የኛን ራስ በልጣት እንግዲህ እነዚያ የጣሊያኖች የሰይጣን ቆርቆሮች የራስን ትላልቅ ድንኳኖች ተሩቅ አይተው መጥተው አገኘን ብለው ለመደብደብ ዝቅ ሲሉ እኛ ተላይ ከተራራው ሆነን ቁልቁል አናት አናታቸውን እንላቸውና ብለው ሳይጨርሱ አሁንም ሳቃቸውን ለቀቁት። ትንሽ ሳቃቸውን ገታ አድርገው አየህ የራስን ብልጠት ግደለም ጌታው ዛሬማ አንድ ሶስቱን ባፍጢማቸው ነው የምንደፋቸው አሉኝ። አሁንም የደስታ ሳቅ እየሳቁ አቶ ተሰማ ጣሊያኖች ነገ እስኪመጡ ቁምጣ ይገዛልሃል እንደተባለ ህፃን ክፉኛ ጓጉተዋል። እኔም የራስ የጦር ስልት ገብቶኝ ተራራውን ታቅፌ መትረየሴን ጠምጄ ጣሊያኖችን እጠብቅ ገባው። ታዲያ እንዲህ ገደል አቅፈን ድንጋይ ተንተርሰን ቀኑን ሙሉ ጣሊያኖችን በሰማይ ብንጠብቅም ወሬ የሰሙ ይመስል ብቅም ሳይሉ ቀሩ። የራስ ካሳን የጦር ስልት ሳይሞከርና በተግባር ሳይፈተን ቀረ። በዚህ በጣም የተናደደ አንድ የገበሬ ወታደር ይሄ ፈሳም ወንድ ከሆነ ዛሬ አይመጣም ነበር። ቆይኔ ሰውየው እንዲህ እንዳላገጡብን መቼም አይቀሩ እያለ በንዴት ሲበስተሰነታለሁ። በሁለተኛው ቀን የቀሩትን ድንኳኖች ነቃቅለን ጉዞ ጀመርን። በአብዛኛው የራስ ጦር የተራራውን ምዕራባዊ ክፍል ወገብ እየታከከ ሲሄድ ጥቂቶች የራስን ጀርባ እንዲጠብቁ ተብሎ የተራራውን ምስራቃዊ ወገብ ይዘው ይጓዛሉ። እኔም ይህንኑ በስተምስራቅ ያለውን መንገድ መረጥ። ይሁን እንጂ የአቶ ተሰማ ወታደሮች የመረጥነው መንገድ አደገኛ ነው ብለው ይሁን ብቻ እምቢ አሉ። ከብዙ የአቶ ተሰማ ውትወታና ተግሳጽ በኋላ ወታደሮቹ ያለ ፍላጎታቸው ተከተሉኝ። የተራራውን ወገብ እያሸን ተጉዘን ከአንዲት ሜዳማ ቦታ ደረስን። ሜዳማዋ በስተምስራቅ በኩል ጭድት ያለ ገደል አለ። ገደሉን ወደ ቀኝ ትተን ሜዳውን ትንሽ እንደሄድን ከቁጥቋጦዎች ውስጥ ማነህ ቁም ብያለሁ የሚል አስደንጋጭ ድምፅ ሰምተን ቆም። ከቁጥቋጦዎች ውስጥ ብዙ አፈሙዞች አነጣጥረውብናል። እኛንን አተኩሱ እኛንን አቶ ተሰማ ብዙ ወተወቱ። ወታደሮቹ አቶ ተሰማን ሲያዩ አፈሙዛቸውን ወደ መሬት መልሰው አሳለፉን። ጥቂት እንደተጓዝ ከአንዲት አንስት ካለች ቋጥኝ ስር በርከት ያሉ ሹሞች ዙሪያ ተቀምጠው ሲያወጉና ሲመክሩ አገኘናቸውና ወደ ሹሞቹ ስንጠጋ አንድ በጣም ሸምገል ያሉ ጸጉራቸው የተነደፈ ጥጥ የመሰለ አንድ አይናማ ሰው ተነስተው እዚህ ምን ትሰራላችሁ አሉን። አዎ እኔ አንድ አይናማ አዛውንት ደጃዝማች አስፋው ናቸው። ደጃዝማች አስፋው እነሆ ላለፉት 40 ዓመታት ዓለምን በአንድ አይናቸው ነው የሚያዩት። ሁለተኛውን አይናቸውን በታላቁና ገናናው የአድዋ ድል ከምዬ ምኒልክ ጋር ሲዋጉ ተለውጣል። ደጃዝማች አስፋው ያኔ ከምዬ ምኒልክ ጋር በዘመቱ ጊዜ አንድ የጣሊያን መኮንን በፈረስ ሆኖ የተኮሳት ጥይት አይናቸውን ብታፈሰውም ያ ሳይበግራቸው ዘለው በጎራዴ የዛን ጣሊያን አንገት ቀልተውታል። ደጃዝማች ከዚያ ቀን ጀምሮ አንድ አይናቸው ለዘላለሙ ብትጨልምም ዛሬም በዛ በአንድ አይናቸው በዚያ ጎራዴ በዚያችው መንገድ ከተመሳሳይ ጠላት ጋር ለመግጠም እነሆ ጦራቸውን ይዘው ራስ ካሳን ተከትለው እዚህ ደርሰዋል። ዳግም የፋሽስቱን ጦር ድል መጥተው የአገራቸውን ድንበር ለማስከበር ሽምግልና የተጫጫነውን ወገባቸውን በዝናር ጥፍር አርገው አስረው ቆመዋል። እዚህ ምን ትሰራላችሁ? ተመልሳችሁ አሁኑኑ ከዋናው የራስ ካሳ ጦር ጋር ተቀላቀሉ፣ ባይሆን ጥቂት ወታደሮች እጨምርላችኋለሁ። በሉ ሂዱ አሉ ፍጹም አባትነት በተሞላበት ቃል። ምንም ችግር የለም ደጃዝማች፣ ከእርሶ ጋር እንቆያለን አልኳቸው። እግዚአብሔር ምስክሬ ነው በፍጹም አይቻልም አሉኝ። አሁን አምረው ቀጥለውም ስማይ ልጄ አሉና በቀኝ እጃቸው ማዶ ወደ ተራራው ጥግ እያሳዩኝ ታያለህ እነዚያን አረመኔ ራያዎች ያው ሳምንታቸው ቂጥቂጣችንን ሲከተሉ እነዚህ አርመኒ ራያዎች ብዙ ናቸው። ጣሊያኖችም መሳሪያና ጥይቶች ስለላኩላቸው አጉል ሰዓት ተጠብቀው ሊወጉን ነውና እባክህ ልጄ በጊዜ ተዋናው ጦር ተቀላቀል አሉኝ። እጅዝማች አስፋው ለራሳቸው ሳይፈሩ ለኔ እንዳባት በመጨነቃቸው ፍጹም ልቤን ነኩት። እንደወላጅ አባት የወደድኳቸው ቢሆንም ወደኋላ የመመለሱን ሐሳብ ሳልቀበላቸው ቀርቼ እሳቸው ማምረሬንም አይተው ዝም ስላሉኝ ለትንሽ ጊዜም ቢሆን አብሬያቸው ተቀመጥኩ። እንዲህ ከሹሞች ጋር ዙሪያ ገጥመን እየተጫወትንና ራያዎችን እየጠበቅን ብንቆይም ራያዎችም ደፍረው ባለመምጣታቸው ደጃዝማች ጦራቸውን ወደፊት በማለታቸው የራስ ካሳን ጦር ከጎን ሽፋን እየሰጠን ጉዞ ቀጠልን። በሁለት ትላልቅ ገደሎች መካከል ካለ አንድ ረባዳ ቦታ አዳራችንን ልናደርግ ወስነን ድንኳን ጥለን ለመተኛ ብንሞክርም እንቅልፍም ቢያለኝ ሌሊቱን ሙሉ ይዘንባል። ከፍ ከፍ ያሉ የዝናብ ጠብታዎች የድንኳኔን ጣሪያ እንደ ከበሮ ሲደልቁት አድረው ገና ጨለማው እንኳ ሳይለቅ ሸለብ ካልኩበት የሰመመን እንቅልፍ ቀሰቀሱኝ። ቁርስ እንኳ ሳናደርግ ፈረሶቻችን ተጭነው ስለነበር ጉዞ ጀመር። ከዋናው ጦራችን ጋር ገና ከመቀላቀሌ አንድ የራስ ካሳ አሽከር ራስ ካሳ እንዳስጠሩኝና ክፉኛ እንደተቆጡም መልእክተኛው ነገረኝ። በራስ ካሳ ፊት እንደቀረብኩም ራስ ሊቀጥሙኝ ስለሚችሉ አደጋዎች ብዙ ብዙ ካሉኝ በኋላ ሁለተኛ ከዋናው ጦር ብዙ ርቀት እንዳንሄድና ያለነው በራያዎች መሬት ላይ በመሆኑ ሁኔታው ምን ያህል አደገኛ እንደሆነ አጥብቀው ነግረው አሰናበቱኝ። እንግዲህ ከዚህ ከተጋደጠ መሬት ለመውጣትና በተቻለ ፍጥነት ርቆ ለመሄድ ፈረሶችን ቸንን ገባን። ቀኑን ሙሉ ሜዳማ በሆነው በራያዎች ምድር ከላይ ከሰማይ የጣሊያን የሰይጣን ቆርቆሮችን ከኋላ አረመኔ የራያ ጦረኞችን አዝለን ስንጓዝ ዕለት ከሁለት ተራራ ከሚመስሉ ጉብታዎች ላይ ደረስ። በሁለቱ ትንንሽ ተራራዎች መካከል በቁልቋል የታጠሩ ብዙ ብዙ ክብ የሳር ጎጆ ቤቶች ይታያሉ። አዎ ያ የሳር ጎጆ የበዛበት ከተማ ማይጨው ናት። አሁንም ያለማቋረጥ ይዘንባል። ወደ ማይጨው ስናመራ በርካታ ወተት የመሰለ ነጭ ሸማ የለበሱ ገበሬዎች በእልልታ ተቀበሉን። አብዛኛው ገበሬ ታጥቋል። ሴቶችና ሕፃናት ውሃ፣ ጠላ ብቻ በእጃቸው ያለውን በመንገድ ላይ ላለው ጦር ያድላሉ። እኔም አንድ ከፍ ያለ ቅል ሙሉ ቆንጆ ቀዝቃዛ ጠላ ደርሶኛል። እነዚህ የትግሬ የገበሬ ወታደሮች ጌታቸው ደጃዝማች ኃይለሥላሴ ጉግሳ ሜዳ ላይ በትኗቸው አገርንና ሕዝቡን ከርቶ ለጣሊያን ገብሮ ኤርትራ ቢገባም በዚህ ሳይበገሩ አዲስ ሹም መርጠው ሹማቸው በራስ ካሳ ተንቀሳቃሽ ዙፋን ፊት ከመሬት አጎንብዞ ሰግዶ ከራስ ጦር ጋር የጠላትን ጦር ይዋጋ ዘንድ እንዲፈቀድለት ጠየቀ። ራስ ካሳም ከወደቀበት እንዲነሳ አዘው እንደ ልጃቸው አቅፈው ስለሳሙት በዚያ የገበሬ የትግሬ ወታደር ውዷን ጥይቱን በደስታ ወደ ሰማይ አንጣጣት። እነዚህ የትግሬ የገበሬ ወታደሮች ጌታቸው ደጃዝማች ኃይለሥላሴ ጉግሳ ሜዳ ላይ በትኗቸው አገርና ሕዝቡን ከርቶ ለጣሊያን ገብሮ ኤርትራ ቢገባም በዚህ ሳይበገሩ አዲስ ሹም መርጠው ሹማቸው በራስ ካሳ ተንቀሳቃሽ ዙፋን ፊት እስከ መሬት አጎንብሶ ሰግዶ ከራስ ጦር ጋር የጠላትን ጦር ይዋጋ ዘንድ እንዲፈቀድለት ጠየቀ። ራስ ካሳም ከወደቀበት እንዲነሳ አዘው እንደ ልጃቸው አቅፈው ስለሳሙት በዚያ የነበረ የትግሬ ወታደር ውዷን ጥይቱን በደስታ ወደ ሰማይ አንጣጣት። ዛሬ በጣም እድለኞች ነን። እግዚአብሔር በዳመናና በጉም የጣሊያኖችን እይታ ሸፈነልን። ራያና አዘቦችም እንደ ተራረ የቀበሮ መንጋ እያደፈጡ ቢከተሉንም ደፍረው ሳይነኩን ማይጨው በሰላም ገባን። ወደ አምባላጌ ተራራ ጫፍ ለመድረስ ገና ሁለት የተራራውን ወገቦች መውጣት አለብን። የመጀመሪያውን 2910 ሜትር ከፍታ ያላትን አነስ ያለች ተራራ በሁለተኛው ቀን ማለዳ ወጣናት። የአያ ቀበሌ ነች። አያ ቀበሌ ስንደርስ ራስካሳ ላሽከሮቻቸው ምልክት ሲሰጡ ፈረሶችን አቆመው የራስን ተንቀሳቃሽ ዙፋን በአበባ ምንጣፍ ላይ ሲዘረጉ ራስካሳ ከፈረሳቸው ላይ ወርደው በዙፋናቸው ላይ ተቀምጠው አካባቢውን መቃኘት ጀመሩ። ሹማምንቱም ከራስ ራቅ ብሎ ባገኙት ቦታ ሁሉ ጓዛቸውን እያወረዱ ማረፍ ጀመሩ። ዛሬ አዳራችን ባያ ቀበሌ ነው። ይሄ አስደሳች ተራራ እንዲሁ ሲያዩት በእጅ የሚነኩት ቢመስልም በተራራውና በእኛ መካከል ትልቁ የአይባ ሸለቆ ተዘርግቷል። ዶክተር ሚዳ መነጽሬ አካባቢውን እያየው ሳደንቅ በሐሳብና በትዝታ ወደ መጀመሪያው የሰሜን ኢትዮጵያ ጉብኝቴ ተመለስኩ። አሁን ከቆንኩበት ቦታ ትይዩ ማዶ ላይ አንድ መንደር መኖር አለባት። አዎ ትታየኛለች፣ ዛሬም እዛው ቦታ ላይ ነች። በዚህ መንደር አንድ ቀጥቃጭ አለ። ከዛሬ 6 ዓመት በፊት በዚህ ቀጥቃጭ ቤት አድርጋለሁ። አዎ ያቺ ቀጥቃጭ ቆጆ ዛሬም አለች። ያቺን ቆጆ እንዲህ እያየሁ በትዝታ ባህር ውስጥ እንደተዘፈቅ ተደጋግመው የተተኮሱ ጥይቶች ቀሰቀሱኝ። ከመንደሯ መሃል ጥቂት ወታደሮች ወደ ጦር ሰፈራችን ሲሮጡ መንደርተኞቹ ወታደሮቹን እያባረሩ ይተኩሳሉ። ራስካሳ ከዙፋናቸው ሳይነሱ ካሽከራቸው የጦር ሜዳ መነጽራቸውን ተቀብለው ተኩስ ወደ ተከፈተበት ቦታ ሲያዩ ቆይተው ቀኛዝማች አበበን አስጠሩ። ቀኛዝማች አበበም በነጠራቸው ጫፍ አፋቸውን ሸፍነው ወደ ራስካሳ ጎንበስ ብለው ራስካሳ የሰጧቸውን ትዕዛዝ ተቀብለው ወደ ወታደሮቻቸው ከመመለሳቸው በርካታ ወታደሮች ጠመንጃቸውን እያቀባበሉ ቁልቁል ሮጡ። ከሁለት ሰዓት በኋላ ቀኛዝማች አበበ ጥቂት የፊጥኝ የታሰሩ ወታደሮችና የቀበሌዋን ነዋሪዎች በሙሉ እየነዱ መጥተው ከራስካሳ ዙፋን ፊት ቆሙ። ችሎቱ ብዙም ጊዜ አልፈጀም። ቀበሌዋን ለመዝረፍ የወረዱት ወታደሮች የሰሩትንና የዘረፉትን ነገር በሙሉ ስላመኑ እያንዳንዱ 10 ጊዜ በጉማሬ አለንጋ እንዲገረፍ፣ በወታደሮቹ ላይ የተኮሱት የቀበሌዋ ነዋሪዎች ደግሞ 15 ጊዜ እንዲገረፉ ተፈረደባቸው። መንደርተኛ ተኳሾቹን ለይቶ ማወቅ ከባድ አልነበረም። ቀኛዝማች አበበ የመንደርተኞቹን ጠመንጃ ከእያንዳንዳቸው እጅ እየተቀበለ አፈሙዙን ያሸታል። በባሩድ ሽታ ተኳሾቹን ያለ ብዙ ችግር ለይቶ ካበቃ በኋላ ረጅሙና ጠብደሉ የራስካሳ ባለጉማሬ አሽከር አሳልፎ ሰጣቸው። ወታደሮች ተቀጭውን ሰው ከፊት ሁለቱንም እጆቹን በረጅም ጠፍር ጥብቅ አርገው አሰሩት። ከኋላም ተቀጭው ሁለት እግሩን ስለታሰረና ወታደሮች እንዳይንቀሳቀስ ወጥረው ስለያዙት ተቀጭው በሆዱ እንደተኛ የተፈረደበትን ቅጣት እንዳንበሳ እያጓራና ከመሬት ወደ ሰማይ እየነጠረ ተቀበለ። ቀኛዝማች አበበ ከቆመበት ቦታ ንቅንቅ ሳይሉ እየተወናጨፈ የተቀጭውን ጀርባ የሚገሸልጠውን የዚያን ግዙፍ ሰው የጉማሬ አለንጋ ምት ይቆጥራሉ። ቅጣቱን የተቀበለውን ሰው ቤተሰቡ ወይም ጓደኞቹ ወስደው በደም የተጨማለቀውን ጀርባውን ጠርገው ያስታምሙታል። ቤተሰብም ሆነ ጓደኛ የሌለው ተቀጪ በተገረፈበት ቦታ እንደተኛ ይቀራል። ማንም ምንም አያደርግለትም። እንዲህ ተገራፊዎችን እዝን ብዬ ሳይ በጣም ጥቂቶች ናቸው 50 አለንጋ የሚችሉት አሉኝ አቶ ተሰማ። ምዕራፍ 16 የብረት ዝናብ። ጥቅምት 28 ቀን ረፋዱ ላይ ዋናው የራስካሳ ጦር አምባላጌ ደረሰ። ሰራዊቱ 3411 ሜትር ከፍታ ያለውን የአምባላጌን ተራራ እንደ ቀለበት እየዞረ ከናዳው እየሸሸ እንደ ምላጭ የሰላው ጥቁር ድንጋይ ባዶ እግሩን እየቆረጠው በሚያገኘው ዛፍ ድንጋይና ቋጠኝ ስር ሁሉ ማረፍ ጀምሯል። ወታደሩ በመንገድ ብዛት በእንቅፋትና በሾፌ ድንጋይ የተጎዳ እግሮቹን ከነጠላው ራፊ ጨርቅ እየቆረጠ በእሳት ይተኩሳል። በጣም የደከመውም ድንገት ባረፈበት ቦታ ያገኘውን ነገር ደግፍ ብሎ ያርፋል። ከላይ ከተራራው ጫፍ አካባቢ በርከት ያሉ ሹሞች በአብዛኛው የታጠቁና ጋሻቸውን በጎሽ ቆዳ ያሳመሩ ጦረኞች አንድ ጠንከርና ደንደን ያለ ሰውነት ያለውን ሹማቸውን አጅበው ወደታች ይንደረደራሉ። እኒህ ቆፍጣናና ልበ ሙሉ ሰው የላስታው ገዥ ደጃዝማች ወርቅነህ ነበሩ። ደጃዝማች ወርቅነህ ራስ ካሳ ካረፉባት ዋርካ ስር እንደደረሱ ተንበርክከው የራስን የጃኖ ጫፍ ከሳሙ በኋላ ተነስተው አንድ ወር ሙሉ ወታደሮቻቸው የገነቡትን ከጠላት መከላከያ ምሽግ በታላቅ ኩራት አሳዩ። አዎ፣ አንድ ወር ሙሉ የገበሬው ወታደር በላስታው ገዥ በደጃዝማች ወርቅነህ መሪነት ከድንጋይና ከቋጥኝ በርከት ያሉ ካቦች ሰርተዋል። ግን ጥቅም ይኖረው ይሆን? እግዚአብሔር ያውቃል ልበል እንጂ እንዳበሾቹ። ደጃዝማች ወርቅነህ በቀኝ የተከሻቸው ጠመንጃቸውን አንግተው ለራስ ካሳ ስለ ጦራቸው ሲያወሩ ላያቸው ሰው የጦር ሰውነታቸውን የሚክድ ማንም ሰው አልነበረም። ብቻ ከወዲያ ወዲህ እየተጀነኑ ስለ ጦራቸው ብዙ አወሩን። አምባላጌ ተራራ ወገብ ላይ ጉብ ካለችው ዋርካ ስር ራስ ካሳና በዘመኑ የኢትዮጵያ ክፍል አሉ የሚባሉ ከፍተኛ ሹሞች ዙሪያውን ገጥመው ተቀምጠዋል። በዚሁ ዋርካ ስር ከዛሬ 40 ዓመት በፊት ታላቁ የጦር ሰው እምዬ ምኒልክም ተቀምጠው ከሹማምንቱ ጋር እንዴት ወደ አድዋ መዝለቅ እንዳለባቸው ለድል ያበቃቸውን የጦር እቅድ መክረውና ነድፈው አውጥተዋል። እዚቹ ዋርካ ስር ከዘመናት በፊት በርካታ ገናና የኢትዮጵያ ጦር መሪዎች አርፈው የጦርነት ስልታቸውን ነድፈው ከውጭም ይሁን ከውስጥ ጠላት ጋር ተዋግተው አልፈዋል። ይኸው እነሆ ዛሬም የራስ ካሳ ጦር በዚቹ ዋርካ ስር አርፎ የጦርነት ስልት ይነድፋል። የመከላከል ስልት አንድ ከዛሬ 40 ዓመት በፊት በዚች ዋርካ ስር ያለፉ አዛውንት ዛሬም እቺን ዋርካ ሲያዩ በትዝታ 40 ዓመት ተመልሰው ሲተክሱ አየኋቸውና ሁኔታቸው አሳዝኖኝ እኔም ስተክስ፣ አየህ ልብ አርግማ ከዛሬ 40 ዓመት በፊት ከምዬ ምኒልክ ጋር ብለው ረጅሙን ታሪካቸውን አጫወቱኝ። እኚህ አዛውንት ከዛሬ 40 ዓመት በፊት የምዬ ምኒልክ የጦር መሪ በነበሩት ራስ መኮንን ስር በአምባላጌ ውጊያ ተሳትፈው ነበር። ባላጌ ከዛሬ 40 ዓመት በፊት ይዟት የነበረውን የጣሊያን ሻለቃ ቶሌሲን ራስ መኮንን እንዲህ ብለውት ነበር። ውድ ወዳጄ ሻለቃ ቶሌሲ፣ ጀግንነትህንና ቆራጥነትህን አውቃለሁና አከብርሃለሁ፣ አደንቅሃለሁ። ይሁን እንጂ በዚህ ጦርነት ትሸነፋለህ። ስለዚህ አምባላጌን ለቀህ ወደ መቀሌ ሽሽ። እንዲህ በሰላም ያለ ጦርነት አምባላጌን ለቀህ ከወጣህ ጦርህ እንደታጠቀ ወደ መቀሌ ሸሽቶ ያለ ችግር እንደሚገባ ቃሌን እሰጥሃለሁ። ወዳጄ ቶሌሲ ያለህን ጦር አውቃለሁ። እኔ 10 እጥፍ ጦር አለኝ እና ኋላ በወታደሮቼ ብትገደል ልቤ ያዝናልና እባክህ አምባላጌን ለቀህ ውጣ ብለው መልእክት ቢልኩበትም ሻለቃ ቶሌሲ ካለቆቼ ተጨማሪ ትዕዛዝ ካላገኘው አምባላጌን መልቀቅ አልችልም ብሎ የራስ መኮንንን ልመና ባለመቀበሉ ራስ መኮንን ለሁለተኛ ጊዜ ለሻለቃ ቶሌሲ መልእክት ሲልኩ እንዲህ ብለው ነበር። ነገ ማለዳ ጦሬ ይዘምትብሃል። አሁንም ደግሜ ላሳውቅህ፣ ጦርህን ይዘህ ሂድ፣ ልቤን አታሳዝነው። ሻለቃ ቶሌሲ በድጋሚ የራስ መኮንንን ደግነት ባለመቀበሉ የራስ መኮንን ጦር የሻለቃ ቶሌሲን ጦር ለወሬ ነጋሪ ሳያስቀር አጨደው። በኋላ ራስ መኮንን የሻለቃ ቶሌሲን ሬሳ አስፈልገው ወታደሮቻቸውን ለአንድ ጀግና በሚገባው ክብር እንዲቀብሩት አዘው አይናቸው ያዘለውን እንባ ለመዋት ሲጣጣሩ ታይተዋል። እንግዲህ እንዲህ አይነት የጦር መሪ ያፈራችን አገር ነበር ጣሊያኖች ዛሬም ያልሰለጠነች አረመኔ አገር አድርገው በመላው ዓለም ጉራቸውን የሚነፉት። ጦራችን የአምባላጌን ተራራ ታቅፎና ተንተርሶ መኖር ጀምሯል። አንዳንድ እንደ ነገሩ በችኮላ በየጥሻው ስር ከተወሸቁ ጎጆ ነገሮችም ይጫጫታል። እኔም ረፋዱ ላይ ከሰፈር ወጣ ብዬ እንዲው ሰዋልን የራስ መኮንን ጦር የሻለቃ ቶሌሲን ጦር የዛሬ 40 አመት ካጨደበት ስፍራ ደረሱ። አው አሁንም በርከት ያሉ ቀላሃዎች እዚህም እዚያም ወዳድቀው ይታያሉ። አንድ ሁለቱን አነሳውና አጋላብጫ እጪ አፈሩን አራገፍኩና ወደ ፊቴ ተረፍቼ የሻለቃ ቶሌሲን የቀብር ቦታ ለበፈልጋ ስቤ መራመድ ጀመር። በታች ሰፈራችን የሆነ ትርምስ አየውና በፍጥነት እየተራመድ ወደ ሰፈር ተመለስኩ። ሰፈር ስደርስ የደጃዝማች ወርቅነ ወታደሮች እየተፋጠኑ ባገኙት ከፍ ባለ ድንጋይ ስር ሁሉ መሸጉ። ግራ ገብቶኝ ወደ ድንኳኔ ስገባ አቶ ተሰማ የመቀሌው ስልከኛ ደውሎ 6 የጣላን አውሮፕላኖች እንዳየና ሁለቱ አሁን መቀሌን እየደበደቡ መሆኑንና አራቱ ደግሞ ወደኛ በመንገድ ላይ እንደሆኑ ነገሩኝ። እና እኔም ካዘጋጀዋት አለስር ገብቼ ለግማሽ ሰዓት ያህል አንጋጥጬ ሰማዩን ብቃኝም የጣላን አውሮፕላኖች ብቅ ሳይሉ ቀሩ። ከምሽጌ ስወጣ ራቅ ካለ ቦታ የቦምብ ፍንዳታ ይሰማል። እንግዲህ ጣሊያኖች በመንገዳቸው ላይ የተቆረጠ የኢትዮጵያ ጦር አግኝተው እየደበደቡ ይሆናል። የአውሮፕላኖቹ መቅረት ሰፈራችንን እንደገና ሞቅ እንድትል አደረጋት። የአውሮፕላኖቹ መቅረት ሰፈራችንን ስላረጋጋት ራስ ዳሳም ከሽማምንቱ ጋር የጀመሩትን ምክር ቀጠሉ። እኔም እንዲሁ ከድንኳኔ ፊት ካሉ ወታደሮች ጋር ስጫወት ደጃዝማች ወርቅነህ ወደ ድንኳናቸው ስለጋበዙኝ ደጃዝማች ወርቅነህን ተከትዬ ከፍ ብሎ ከአንድ ድብቅ ቦታ ከቆመው ድንኳናቸው ገና ከመግባቴ አሽከራቸው የተለያዩ ምግቦች አቀረበልንና እጃችንን ታጥበን መጎራረስ ጀመርን። አሽከራቸው ለኔና ለደጃዝማች በብርሌ ጠጅ ቀዳልን። ሌሎች በሌላ አልባሌቃ ተቀጥቶላቸው ጠጃችንን እየጠጣን ብዙ ተጫወት። የደጃዝማች ወርቅነ ጠጅ ከፍተኛ ዝናን በማድረጉ ለጠጃቸው ብቻ ሲሉ ብዙ ከፍተኛ ሹማምንት በሰበብ አስባቡ ድንኳናቸውን ይጎበኙ ነበር። በጣም ከመሸ በኋላ እየተደናበር ወደ ሰፈር ተመለሱ። ዛሬ ከመቼውም ጊዜ በላይ በጣም ቀዝቃዛ ነፋስ ይነፍሳል። በርካታው ዘር የራስ ካሳ ሳይቀሩ እዚህም እዚያም እሳት እያነደዱ ይሞቃሉ። ወደ ድንኳኔ ስቀርብ ከኔ ድንኳን ብዙም ሳይርቅ አንድ ከፍ ያለ አዲስ ድንኳን ቆሟል። ዘቦቹም እስከዛሬ ያላየኋቸው ናቸው። እሳት አያነዱም። ዘብ ከመቆሙበት ቦታም ንቅንቅ አይሉም። ሰላምታ ባቀርብላቸውም ምንም መልስ ሳላገኝ ወደ ድንኳኔ ገባሁ። በጣም ይበርዳል። ቢሆንም ገና ገደም ከማለቴ እንቅልፍ ይዞኝ ጥርግ አለ። ማልጄ ተነሳሁና ለሽንት ወጣ ብዬ ስመለስ ትናንት ከጎኔ ድንኳን ጥሎ ያደረው የራስ ካሳ ሁለተኛ ልጅ ደጃዝማች አበራ መሆኑን ሰማሁ። የደጃዝማች አበራ ዘቦች በሙሉ ወጣቶች ናቸው። ከሁሉም በላይ ከትናንት ማታ ጀምሮ እስካሁን እንደታዘብኩት እነዚህ ከሌላው የኢትዮጵያ ሰራዊት የሚለዩበት ነገር ቢኖር ስነ ስርዓታቸው ነበር። ደጃዝማች አበራ ከ20,000 በላይ የሚሆነውን ጦሩን ይዞ ከሰላሌ ፍቼ ተነስቶ ትናንት ማታ አምባላጌ መድረሱ ነበር። አብዛኛው የራስ ካሳም ጦር የመጣው ከሰላሌ ነው። እነዚህ የራስ ካሳ ወታደሮች ከ7 ወር በላይ በመንገድ ላይ ነበሩ። በዚህ ጊዜ ውስጥ አንዳቸውም ከሰላሌ ስለ ቤተሰቦቻቸው የደረሳቸው ምንም ዜና የለም። እናም በደጃዝማች አበራ ጦር መሃል እየተዘዋወሩ ስለ ቤተሰቦቻቸው፣ ስለ ጓደኞቻቸው ደህንነት ይጠይቃሉ። አንዳንድ የድሮ ጓደኞችም ተገናኝተዋል። ደጃዝማች አበራ ገና በወጉ እንኳን ጺም ያላበቀለ ለግላጋ ወጣት ነው። ደጃዝማች አበራ ግማሽ ያህል ጊዜውን በትምህርት በአውሮፓ ትልልቅ ከተሞች ያሳለፈ በመሆኑ አሳምሮ እንግሊዝኛም ፈረንሳይኛም ይናገራል። እንዳየሁት ብዙ መናገር የማይወድ ዝምተኛ ሰው ነው። ቡና በጧት ጠጥቼ ሲጋራዎችም አጫጭሼ የጦር ልብሴን ደበስኩና ወደ ራስ ካሳ እንግዳ መቀበያ ድንኳን አመራሁ። አንድ ሰዓት በኋላ ደጃዝማች አበራ ጦሩን በአባቱ ዙፋን ፊት ይዞ እንደሚቀርብ ተነገረንና ወደ ተዘጋጀው የሰልፉ ትዕይንት ወደሚታይበት ቦታ አመራን። ከፍቼ ከተማ የተነሳው የደጃዝማች አበራ ጦር በራስ ካሳ ዙፋን ፊት ለሁለት ሰዓት ያህል አለፈ። ጀዝማች አበራቷል ባብዛኛው ፈረሰኛ ሲሆን የጦሩ ፈረሶችም በተለያዩ ደማቅ ቀለሞች ያጌጡና የተሸለሙ ነበሩ። ፈረሰኞችም ከለበሱት የጦር ልብስ በተጨማሪ የዝንጀሮ ጎፈሬ የደፉ ስለነበር ግርማ ሞገስ ጨምሮላቸው ነበር። ይሄው ባመዛኙ በወጣቶች የተገነባው የደጃዝማች አበራቷል ባብዛኛው የዘመኑን መሳሪያ የታጠቀ ነበር። የዚህ ጦር የበላይ መኮንኖች በራስ ጋሳፊት ቀርበው ለእናት አገራቸው ለመሞት መዘጋጀታቸውን ግማሹ በአማርኛ ግማሹ በኦሮምኛ በሚዬ ምኒልክ ስም መሐላ እየገቡ ፎከሩ ሸገሉ። በመጨረሻ በተብስ ሰፈራችንን አደመቋል። ከዚህ ሁለት ሰዓት ከፈጀት እይንት በኋላ ወጣቱ ኪሩቤል በራስ ጋሳፊት ቀርቦ ሙሶሎኒ ሁለት ወንድ ልጆቹን ለጦርነት ቢሰጥ የኛ ራስ ሶስት ልጆቹን ይዞ ቀርቧል። ደጃዝማች ወንደሰን፣ ደጃዝማች አበራልና ደጃዝማች አስፋወሰንን ብሎ በታላቅ ኩራት ተናገረ። ኪሩቤል ያልተረዳው ነገር ቢኖር ሙሶሎኒ በዚህ ሰዓት በሮማ በሞቀ ቤተ መንግስቱ መቀመጡንና ራስ ካሳ ግን ልክ እንደ መጨረሻው ወታደራቸው ሁሉ መከራና ፍዳቸውን እያዩ እዚህ መድረሳቸውን ነበር። እነሆ አምስተኛ ቀናችን ነው። የአምባላጌን ደቡባዊ ክፍል ተንተርሰን ከሰፈርን ኢጣሊያን አውሮፕላኖች ሰሞኑን ብቅም ስላላሉና ሰፈርም ለመቃኘት ህዳር 4 ቀን ረፋዱ ላይ ከሰፈር ወጣው። ብዙ ሲጠበቅ የነበረው ነጋድራስ ወዳጆና ታማኝ ጓዳቸው ሻለቃ ካሳ ጦር ሰፈራችን ደረሱ። ሁለቱ የጦር መሪዎች በመቶች ከሚቆጠሩት ወታደሮች ጋር መቀሌን ለቀው ከሽፍቶች ጋር በታላቅ ተጋድሎ እየተዋጉ እዚህ መድረሳቸው ነው። ደጃዝማች አበራም ጦሩን እንድጎበኝለት ጋብዞኝ ስለነበር እግረ መንገዴን ወደዚያው ከአቶ ተሰማና ከሻለቃ ካሳ ጋር ጥቂት ወታደሮች ጨምረን አመራን። የደጃዝማች አበራ ጦር የሰፈረው እጅግ አስቸጋሪውን ምዕራባዊውን የአምባላጌን ተራራ ተንተርሶ ስለነበር ወደዚያው ተራራውን እየቧጠጥ ወደ ጦሩ ሰፈር ልንደርስ ስንቃረብ ታች ጦራችን ከሰፈረበት ቦታ ጩኸትና ውካታ ግርግር በዛ። ብዙም ሳንቆይ ወዲያው የነዚያን መከረኛ የጣሊያን አውሮፕላኖች ድምጽ ሰማሁ። ለጊዜው ግራ ገብቶኝ ሰማዩን ሳስስ አንድ የደጃዝማች አበራ ጦር ሻለቃ በእጁ ወደ ታች ወደ ሰፈራችን ዝቅ ብለው የሚበሩ አራት አውሮፕላኖች አሳየኝ። እንደ ሁል ጊዜው ለስለላ የመጡ ስለመሰለኝ ችላ ብዬ ጉዞ እንደጀመርኩ በተደጋጋሚ ዝቅ ብለው በሚበሩ አውሮፕላኖች ላይ መትረየሶች በመንጣጣታቸው የነበሩት በርከት ካሉ አውሮፕላኖች ሁለቱ ተመልሰው የካሳን ጦር የተሸከሙትን የቦምብ ናዳ ያወርዱበት ጀመር። ከታቀፍኩት ተራራ ትይዩ ከፍ ብለው በንቀት እንደነገሩ የሚጥሏቸው ቦምቦች እታች ሰፈር አቧራውን ያጨሱት ነበር። ምንም እንኳ ሰፈር የአውሮፕላን መቃወሚያ ቢኖርም አውሮፕላኖቹ በቂ ከፍታ ስለነበራቸው ያላንዳች ፍርሃት እየዞሩ ሸክማቸውን አወረዱት። ከዚህ ቀን ጀምሮ እስከ ጦርነቱ ፍጻሜ ድረስ የጣሊያን አውሮፕላኖች የራስ ካሳን ጦር እየተከታተሉ በቀን እስከ 12 ሰዓት በላይ ይደበድቡ ነበር። ከተከለልኩበት ቋጠኝ ስር ሆኜ ሰፈራችን ሲደበደብ በአቅመ ቢስነታችን ክፉኛ ተናድጄ አንጀቴ እያረረ ሰፈራችን በቦምብ አቧራ ጉም እስክትሸፈን ድረስ በጸጥታ ተመለከትኩ። ከሰፈር ብዙ ርቀን ስለነበር ወደ ደጃዝማች አበራ ሰፈር ቀጠል። በጉዞ ላይ እያለን ከታች ከሰፈር ብዙ የቁስለኞች ዋይታ ይሰማ ነበር።
ጠቅላላ ፕሮግራማችን በዚህ ይጠቃለላል። ይህንኑ ፕሮግራማችንን ነገ ጠዋት ከ1-3 እንዲሁም ከሰዓት በኋላ ከ7-9 ሰዓት በድጋሚ እናሰማለን። ደህና አምሹ።